እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ ጃማይካዊው ዑሴን ቦልት አሁንም በዓለም ፈጣኑ ሯጭ መሆኑን ያስመሰከረ ነው። በሞናኮ ዳያመንድ ሊግ 100 ሜትሩን ከ10 ሴኮንድ በታች ገብቷል። በእግር ኳስ የኢትዮጵያ ከፍተኛ ሊግ ውድድር ተጠናቋል። ጅማ ከተማ ዋንጫውን ወስዷል። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ባሳለፍነው ሳምንት አርብ ሞናኮ ላይ የተካሄደውን የዳያመንድ ሊግ ዜና ላስቀድም። በዚህ በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር በሚዘጋጀው የዳያመንድ ሊግ ዑሴን ቦልት ጡረታ ለመውጣት የቀረው ጊዜ በጣም ጥቂት ቢሆንም በፈጣኑ የመቶ ሜትር ሩጫ ውድድር አሁንም በዓለም ተወዳዳሪ የሌለው መሆኑን አስመስክሯል። የ30 ዓመት ዕድሜ ያለው ቦልት ምንም እንኳ በአርቡ ዳያመንድ ሊግ አጀማመሩ ላይ ጥቂት የደከመ መስሎ ቢታይም 30 ሜትር እንደሮጠ ፍጥነቱን ጨመረ። 20 ሜትር ሲቀራቸው ሁሉንም ቀድሞ እንደሚጨርስ አረጋገጠና በ9.95 ሴኮንድ አጠናቀቀ። በጣም በቅርብ ከሚከታተለው አሜሪካዊው አይዛ ያንግ በ0.03 ሴኮንድ ነው ቀድሞ የጨረሰው። የደቡብ አፍሪካው ሲምቢኔ አካኒ ሶስተኛ። በዳግማዊ ሉዊስ ስታዲየም አርብ ዕለት ሌሎች የተለያዩ ውድድሮችም ተካሂደዋል። በ400 ሜትር ወንዶቹ አፍሪካውያን ናቸው ነግሰው የታዩት። ቀድሞ በአሜሪካውያኑ ፈጣን ሯጮች ተይዞ መቆየቱ ይታወሳል። አርብ ዕለት ግን አንደኛው የደቡብ አፍሪካው ቫን ኒከርክ ዌይድ ሲሆን ጊዜው 42.73 ሆኗል። የሁለተኛና ሶስተኛነቱን ስፍራ የወሰዱት የቦትስዋና አትሌቶች ናቸው። ማካዋላ አይዛክ ሁለተኛ፣ ቴቤ ባቦሎኪ ሶስተኛ። በወንዶቹ 800 ሜትር ኢማኑኤል ኮሪር ከኬንያ ቀድሞ ገብቷል። ካናዳ ሁለተኛ። አሁንም በወንዶቹ 1500 ከአንደኛ እስከ ሶስተኛ ተከታትሎ የገቡት በኤሊጃ ማናንጎይ የተመሩት የኬንያ አትሌቶች ናቸው። በ3000 የዩናይትድ ስቴትስ አሜሪካው ኢቫን ጄገር በ8:01:29 አንደኛ ሲሆን ኬንያዊው በሬክ ኪፕቾጌ ሁለተኛ ሆኗል። የከፍታ ዝላይና የጦር ውርወራ ውድድሮችም ተካሂደዋል። በዕለቱ የፖላንዱ ሊሴክ ፒልት 5:82 ሜትር ዘሎ አንደኛ ሆኗል። የቼክ ሪፐብሊኩ ኩዲሊካ ያን እንዲሁም ፈረንሳዊው ሚናልዶ ኬቨን 5:72 ዘለው የሁለተኛና ሶስተኛነቱን ስፍራ ወስደዋል። ሌሎች አራት አትሌቶችም 5:72 ዘለዋል። የሞናኮውን ዳያመንድ ሊግ ዜና በዚሁ ላብቃ። በቅርቡ ለንደን በምታስተናግደው የዓለም አትሌቲክ ሻምፒዮና ውድድር ኢትዮጵያ ከስምንት መቶ እስከ ማራቶን ባሉት ርቀቶች የሚሳተፉትን አትሌቶቿን አዘጋጅታለች። የስም ዝርዝራቸው ግን ይፋ አልተደረገም። ተከታትለን እንደ ወጣ እንገልጻለን። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የምወስዳችሁ። በሱፐር ሊጉ ጅማ ከተማ ዋንጫ አንስተዋል ይላል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ባሳለፍነው ሳምንት አጋማሽ ድሬዳዋ ላይ በተደረገው የኢትዮጵያ ከፍተኛ ሊግ ፍጻሜ ጨዋታ ጅማ ከነማ ወልዋሎ አዲግራት ዩኒቨርሲቲን 2-1 በመርታት የ2009 ዓ.ም የከፍተኛ ሊግ ሻምፒዮን ሆኖ ዋንጫውን ጅማ ከነማ አንስቷል። የጅማ ከነማና ወልዋሎ አዲግራት ዩኒቨርሲቲ ለፍጻሜ የበቁት በውድድር አመቱ ከየልድባቸው አንደኛ ሆነ በማጠናቀቅ ረክሶ ሲሆን በቀጣይ አመቱም ወደ ዋናው የኢትዮጵያ ፕሪሚየር ሊግ ይቀላቀላሉ። እንዲሁም ከየልድቡ ሁለተኛ ሆነ የጨረሱት የመቀሌ ከነማና የሀዲ ሆሳዕና መቀሌ ከነማ 1-0 በመርታት መቀሌ ከነማ የኢትዮጵያ ፕሪሚየር ሊግ የተቀላቀለ ሶስተኛው ክለብ ሆኗል። ጅማ ከነማ ወልዋሎ አዲግራት ዩኒቨርሲቲና መቀሌ ከነማ በ2010 ዓ.ም የውድድር አመት ከኢትዮጵያ ፕሪሚየር ሊግ የወረዱትን ሶስት ክለቦችን ተክተው በዋናው ፕሪሚየር ሊግ ይሳተፋሉ። ሌላ የእግር ኳስ ዜና ወደ ሳስ መልስ ማጣሪያ ያሸጋግረናል። የአፍሪካ ዞን 9ኛ ሳ የአፍሪካ እግር ኳስ ዋንጫ የመልስ ማጣሪያ ጨዋታዎች በተለያዩ የአፍሪካ ከተሞች በሳምንት መጨረሻ ተካሂደዋል። በመጀመሪያው ማጣሪያ ጅቡቲን 5-1 ያሸነፈው የኢትዮጵያ ብሔራዊ ቡድን ዋልያዎቹ ሁለተኛውን የመልስ ማጣሪያ ጅቡቲ እንደማትጫወቱ በማስታወቋ በፈርሶ የኢትዮጵያ ብሔራዊ ቡድን በአጠቃላይ ከስምንት ለአንድ ወደ ቀጣይ ማጣሪያ አልፏል። የኢትዮጵያ ቀጣይ ማጣሪያ ተጋጣሚም ከሱዳንና ቡሩንዲ አሸናፊ ይሆናል። በሌሎች የአፍሪካ ከተሞች ኡጋንዳ ደቡብ ሱዳንን በመልስ ጨዋታ አምስት ለአንድ ሲረታ፣ አጠቃላይ ስድስት ለሁለት ኡጋንዳ ወደ ቀጣይ ማጣሪያ አልፏል። ሴኔጋልም እንደዚሁ ሴራ ሊዮንም በመልስ ጨዋታ ሶስት ለአንድ አሸንፎ በአጠቃላይ ውጤት አራት ለሁለት ወደ ቀጣይ ማጣሪያ አልፏል። ሌሎች የመልስ ማጣሪያ ጨዋታዎችም ተካሂደዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሞሮኮ ራዳት ላይ ጠራው ጠቅላላ ጉባኤ በዋና የአፍሪካ ዋንጫ ላይ የተሳታፊ ሀገሮች ብዛቱን ከአስራ ስድስት ወደ 24 ከፍ ሲያደርግ የውድድሩን ወቅትም ከጥር ወደ ሰኔና ሐምሌ እንዲሆን ወስኗል። 24 ብሔራዊ እግር ኳስ ቡድኖች የሚሳተፉበት አዲሱ የካፍ ውሳኔ ተግባራዊ የሆነው ካሜሩን ከምታስተናግደው ከሁለት ሺ 19 የአፍሪካ ዋንጫ ጀምሮ ይሆናል። የተሳታፊ ቡድኖች መግዛት የፉክክሩን ጥራት ከመቀነሱም በላይ ለአስተናጋጅ ሀገር አስቸጋሪ ይሆናል የሚል ተቃውሞ በአንድ በኩል፣ በሌላ በኩል ደግሞ ማጣሪያውን ማለፍ እያቃታቸው እንደ ኢትዮጵያ ያሉ መድረኩ ለላስተቃቸው ሀገሮች የተሳትፎ እድል ያስገኛል ብለው የተሳታፊዎችን መብዛት የሚደግፉም አሉ። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት ሚኒስትር አህመድ አህመድ በቅርቡ አዲስ አበባ ላይ በከፍተኛ ድምፅ ምርጫ በተመረጡበት ወቅት እንደተናገሩት በካፍ ውስጥ አዳዲስ አሰራሮች የማናመጣ ከሆነ እኔን በስልጣን ወንበሬ አታዩኝም ብለው እንደነበር ይታወሳል። ወይን ወገኔ በኩል ያለ ሰለሞን
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።